ይህ የሽክሽክታ ሬዲዮ ጣቢያ ነው። የሽክሽክታ ሬዲዮ ጣቢያ እሁድ እሁድ ከጠዋቱ 10 ሰዓት ጀምሮ እስከ 11 ሰዓት ድረስ በCITR 101.9 FM Vancouver BC ካናዳ በአማርኛ ቋንቋ እየተዘጋጀ የሚቀርብላችሁ ዝግጅት አሁን ጀመረ። አዘጋጅና አቅራቢ ወርቁ አያለ። አርማጮቻችን እንኳን ለሳምንቱ እሁድ አደረሳችሁ ያልኩኝ ከዚህ ከCITR 101.9 FM የዛሬውን ዝግጅት አቀናብሬ ማቀርብላችሁ ወርቁ አያሌው ነኝ። እንደምን ሰነበታችሁ? ሳምንቱስ እንዴት አለፈ? በጥሩ ሁኔታ ነው ወይ? እንግዲህ አርማጮቻችን የተለመደውን ከ10 ሰዓት እስከ 11 ሰዓት እናስተላልፈውን የሬዲዮ ፕሮግራም በአንድ ዘፈን ጀመርና ከዛም ደግሞ እንደምታውቁት የአዲስ አጋን ከታሪክ ማህደር ከተደበበ ጉሉ ይቀርብላችኋል። እንዲሁም አንዳንድ ጥያቄዎችና እንዲሁም ኢንፎርሜሽኖችን በሙሉ አቀርብላችኋለሁ። ዛሬ እንግዲህ ብዙ ቃለ መጠየቅም ሊኖር ይችላል ወይንም አንዳንድ ማስተዋወቂያዎችም ሊኖር ይችላል። አድማጮቻችን ከኔ ጋር ሆናችሁ ዛሬ ጥሩ ጊዜያችሁን ከ10 ሰዓት እስከ 11 ሰዓት ድረስ እንድትከታተሉኝ በትህትና እየጠየቅኩኝ እስቲ አሁን አንድ ዘፈን ላሰማችሁና እንደ ተለመደው ከታሪክ ማህደር ባቶ ደበበ ጉሉ የተዘጋጀውን አቀርባለሁ። ከዛም እንግዲህ እንደሚቀጥለው እንደ ሁኔታው እያቀረብኩኝ አዘፈኖችንም ማስተዋወቂያዎችንም ሁሉ ነገር እያቀረብኩ ሄዳለሁ። በዚህም ደግሞ አስተያየት ካላችሁና ሐሳብ መስጠት ሆነ ለኮሚኒቲያችን የሚደግፍ ወይንም ሬዲዮ ስቴሽናችንን የሚያሻሽል ካለ በዚህ ስልክ ቁጥር ደውሉልኝ 604-822-2487 604-822-2487 አድማጮቻችን እንግዲህ ወደ አንድ የቴዲ ዘፈን ላምራችሁ። እነሆ የቴዲ ሙዚቃ።
Tamlo inoralle chi yalle ne perso dentro mi mannano menor parte da che se la macchia vie alla tansera e alla tansera alla tansera e alla tansera ወርቁን በሙዳይ ማርኮ ከረጣት ነፍሴን ከሰጣት ጉዳይ ህሊና ሲያጣ ሰላም ወርቃን ማስቦርቶ ሳይዘኙ ማደር ሊጉድ ከራስ ተጣቶ ከዚህ ሁሉ ቅጣት ይሻላል ማጣት አስኮንኛት ነፍሴን አልሞላም ኪሴን እጅንዳ ሰጪው ለኪሴ ታጣይኛለሽ ከራሴ ሰላሜ እረፍት ያለሽ በጌታ ታምነሽ አኑሪኝ ከጌታ አንገት ከሚሰበር ባይፈታስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ ቢሉኝ ታከማጣ ዛሬ ገንዘብ ልጣ አስገምቼው ራሴ አልሞላም ኪሴ አንገት ከሚሰበር ባይፈላስ ቢገር ያሉት ከሚጠፋ የወለዱት ይጥፋ ቢሉኝ ታከማጣ ዛሬ ገንዘብ ልጣ አስገምቼው ራሴ አልሞላም ኪሴ አልሞላም ኪሴ አልሞላም ኪሴ ባዶ ላርገው ኪሴ ባዶ ላርገው ኪሴ አልሞላም ኪሴ ባዶ
አይችልም ከቶ ታምኖ ይኖራል እንጂ ያለውን በልቶ ደልቶኝ ሞላ ኑሮ መኖር ካልተዳ ይህን ለማግኘት ብዬ አላጣም ሰላም እኔ አላጣም ሰላም አላጣም ሰላም እኔ አላጣም ሰላም
አድማጮቻችን ቴዲ አፍሮ የዘፈነው ዘፈን በእውነት ጥሩ ነው። እንደ አባቶቻችን እንደሚሉት የተናገሩት ከመጣፋ የወለዱት ከመተናገሩት ከመጣፋ የወለዱት ይጥፋ ይላል። ያ ምንድነው? አድ ቃል ኪዳንን አጥቆ መጠበቅ በእውነት ራስን ህይወት መስዋዕት ማለት ነው። ይሄ እንግዲህ በባህላችንም ይደረግ ነበር፣ በፊትም በእውነትም ይደረግ ነበር። እና በአሁን ጊዜስ እንዲደረጋሉ ብዙ ነገሮች በብዙ ቦታዎች እየተከናወኑ ናቸው። ስለዚህም እንግዲህ ጆራችን ጣል ያረግ ለሚመጡትና አዳዲስ ነገሮች እየተቀበል ሐሳባችንን ለራሳችንና እንዲሁም ደግሞ ጤነኛ ሆነን ለወገናችን ማስተላለፍ ነው። አርማጮቻችን እንግዲህ አሁን ወደ አቶ ደበበ ጉሉ ከታሪክ ማህደር የሚያንቡልና አቀናባብሮ በደንብ አድርጎ የሚያቀርቡልን ስለ ሻምበል አብዲሳ ጋ ታሪክ አሁን ይቀጥላል። ከዛ በኋላ እንግዲህ አንዳንድ ጥያቄዎች ካላችሁና ሐሳብ መስጠቱን ሆነ በ604822487 ደውሉ እና ወደ አቶ ደበበ ጉሉ ከታሪክ ማህደር ወስዳችኋለሁ። እነሆ
አድማጮች እንደምን ከርማችኋል? ባለፈው ሳምንት ባለታሪኩ እስረኞቹ በሙሉ በሰንሰለት እየተቆራኙ ከናፖሊ ወደ መካከለኛ ኢጣሊያ መጓጓዛቸውን እንዳወጉን የሰማን ሲሆን በዛሬው ቀን ደግሞ ተከታዩን ታሪካቸውን እንዲህ በማለት ያወጉናል። እናድምጣቸው። ትሪያ ከተባለው እስር ሰፈር ደረስን። ከዛም እንደዚሁ ከልዩ ልዩ ሀገር የመጡ የፖለቲካ እስረኞች ጋር እንድንቀላቀል ተደረገ። ውለን ስናድር አብረን ከእስር ቤቱ የሚገኙትን አንዳንድ ኢትዮጵያውያንን እየፈለኩ ከነሱ ጋር ሀሳብ መለዋወጥ ሲጀምር ጠባቂዎቹ ዘበኞች ከባድ ጥርጣሬ ያደረባቸው፣ ጥብቅ ተከታታዮችንም እንዳደረጉብኝ ተረዳሁ። ሆኖም ከሀገሪ ሰዎች ጋር የማደርገውን ግንኙነት አላቋረጥኩ። ከዚህም የተነሳ ለወደፊቱ ከማንም ስረኛ እንዳልገናኝ በማለት አጃቢ እንዳይለየኝ ታዘዘ። ከሰው ሳልነጋገር ከአንድ ክፍል ውስጥ ተዘግቶብኝ መዋል እጅግ አጥርጎ አስመረረኝ። ይመስለኛል ብቸኝነት ለሐሳብና ለመመራመር ይረዳል። ብቻዬን ሆኜ ሐሳቤን ሳወጣና ሳወርድ አንድ መላ ፈጠርኩ። ለመንፈሴ ከዛሬ ጀምሮ እብድ ነኝ ስል ራሴን በራሴ አታለልኩት። አሁን እብደት ባይሰማኝም ከዛሬ ጀምሮ እንደ እብዶኜ ራሴን ከዚህ ጨለማ የሆነች ምድራዊ ገሃነም ውስጥ ማውጣት አለብኝ ብዬ ወሰንኩ። የእብደት ምልክት ለማሳየት የተለያዩ የእብደት ድርጊቶችን መፈጸም ተያያዝኩት። ትቢያ ወደ ተባለው ከተማ ከሚገኘው የአንጎላ ሐኪም ቤት ተወስጄ ይጎዳኛል ብዬ መስጋትን እንጂ ይጠቅመኛል ብዬ ያላመንኩበትን መርፌ እስከ መወጋት ደረስኩ። በስተ መጨረሻ እነዚህ ጨካኞች ስላላመኑኝ እኔም እብደቴን ለማሳመን ዘበኞቹ እጄን ከካቴና ሲያላቅቁልኝ ከመቅስፈት ካጠገቤ የነበረውን ዘበኛ በጡጫ ብዬው ወዲያው የመስተዋቱን ስብርባሪዎች እየለቀምኩ ወደ ሌሎቹ ዘቦች ሰወረውር ሁለቱም በማድማቴ አሁን እብደቴን አወቁልኝ። ሁለት እግሮችንና ሁለት እጆችን ከታሰርኩ በኋላ ሁሉም በመሰላቸው አይነት ቁጭታቸውን ተወጡብኝ። ከባድ የመቁሰልና የመፈንከት አደጋ አደረሱብኝ። ፊቴም ከመላላጡ ሌላ ከጭንቅላቴ በሚወርደው ደም ተሸፈነ። ማርሻሎ ወደ ትሪያ ካራቢኔር እስር ቤት ተወስጄ ከዚያው የተመላለስኩ ሕክምና እንድቀጥል አዘዘ። በትዛዙ መሰረት ከካሪቢኔ እስር ቤት አደረሱ። ወዲያው አንድ ወታደር በሰደፍ ሲገፋኝ ወደቅኩ። ተሸክመው ከአንድ አነስተኛ ክፍል ውስጥ ወረወሩ። አበሳዬ ገና አላለቀ። እንዲያውም ገና የተጀመረ አይመስልም ልበል። ይቺ ክፍል ደግሞ ከዚያሽ ቀድሞ ከነበርኩባት የባሰች ሆና አገኘኋት። ሲወረውሩኝ የተፈጠፈጥኩበት የሲቢንቶ ጣውላ ውሃ ፈሶበታል። ያም አነሰ ተብሎ ጣሪያው እያወረዛ ውሃ ያንጠባጥባል። በቆምም በቀመጥም በተኛም ቅዝቃዜው ልዩነት የለውም። በግምት ከምሽቱ 4 ሰዓት ሲሆን የእስር ቤቱ አዛዥ መኮንን ሲቪል ልብስ ለብሶ በውፍረትም በቁመትም ከኔ በጣም የሚበላልጡ እንደ ዱላ የተጠረቡ አለንጋዎች የያዙ ወታደሮች አስከትሎ የታሰርኩበትን ክፍል አስከፍቶ ሶስቱም ከውጭ እንደቆሙ አፍጥጠው ይመለከቱን ጀመር። ወገቡን በሁለት እጁ የጨበጠው ማርሻሉ ገና ሲያየኝ ይሄ ጥቁር ገና አልሞተምና ሲል በመገረም መልክ ጠየቀ። ቀጥሎም በደም የተሸፈነ ፊቴን በጣቱ እያመለከተ በሰደፍ የተፈነከተውን ራሴን ሐኪሞች ዘንድ እንድታከመው አዘዘ። እስከዚህ ድረስ የኔ እድል ከሌሎች እስረኞች የተለየበትን ልረዳው አልቻልኩም። በጥይት እየተደበደቡ የሚሞቱ ብዙዎች እስረኞች ነበሩ። ሆኖም ለኔ ብቻ ልዩ ልዩ አስተያየት የሚደረግበት ምክንያት አይገባኝም። የፈጸምኩት ድርጊት ሁሉ ማንንም እስረኛ ለሞት የሚያበቃ ነበር። በሽታውም ቢሆን አልደረሰብኝም። ይሁንና ነገሩ እንደልዩት ትንገርት ቢሆንብኝም ፈጣሪን ዘወትር ሳላመሰግነው አልቀረሁ። ለወደፊቱ ያሰበልኝን አላውቀውምና በርሱ መንፈስ ተስፋ መጽናናት ስለቻልኩ ሁሉ ጊዜ ተመስገን ለው ነበር። ህክምና በተደረገልኝ በማግስቱ ጠዋት 4 ሰዓት ገደማ ላይ በአንድ ሹም በሚታዘዙ 4 ወታደሮች ታጅቤ ልቼ ያውራጃ ፍርድ ቤት ተወሰድኩ። ከችሎት ስቀርብ ያለምንም ጥያቄና መልስ ዳኞቹ የቀረበላቸውን ጽሑፍ ተመልክተው ልቼ ዋናው ወህኒ ቤት ገብቶ ከሁለት ቀናት በኋላ ለፍርድ ይቅረብ የሚል ትዕዛዝ ሰጡ። ከሶስት ቀናት በኋላ ሁለት እጆቼን ታስሬ ተባለው ፍርድ ቤት ቀረብኩ። አሁንም ምንም ጥያቄ ሳይደረግልኝ እኔም መልስ ሳልሰጥ እዚያው ነበርኩበት እስር ቤት እንድመለስና ከሶስት ወር በኋላ እንድቀርብ ታዘዘ በማለት ሻምበል ያወጉናል። አድማጮች፣ አጠር ላለ የቡናና የሻይ ረፍት በቀጥታው ስቱዲዮ እየመለስኳችሁ አጠር ካለ ረፍት በኋላ ወደ ቀጣዩ ፕሮግራማችን እንመለሳለን።
አድማጮቻችን፣ እንግዲህ ቀደም ብላችሁ የሰማችሁት ያቶ ደበበ ጉሉ አምስተኛው ክፍል ነው ከሻምበል አብዲሳ ጋር። ከአንድ ዘፈን በኋላ የመጨረሻውን ማለትም የዚህን ያው ዛሬውን አሰማችኋለሁኝ። ከዛ ፊት እስቲ አንድ ማስታወቂያ ላሰማችሁና የስቱዲዮ አንድ ቆንጆ የሆነ ዘፈን አሰማችኋለሁ። እነሆ እስቲ ማስታወቂያ።
Life is hard. The world is cold. You're always too young and then too old. But we've changed all that. Escape from life at the new Waves on How concert series, where you're never too young or too old to rock out with Vancouver's most amazing bands each Friday and Saturday night from 8 p.m. till midnight. Sponsored by Covenant House. Come enjoy the show and donate to Covenant House's Street Youth Services Program. Join the Waves on How Facebook group for all the info. Waves on How is not responsible for smiling, laughing, singing, dancing, or sudden outbursts of complete happiness that may be caused by the Waves on How concert series.
When life begins.
I'm
አድማጮቻችን የዛሬን ስታቅና ብሬ ማቀርብላችሁ ወርቁ አያለው ሲሆን ከዚህ ከስቱዲዮ ከታሪክ ማህደር ደግሞ አቶ ደበበ ጉሉ ናቸው። አድማጮቻችን ወደ ሁለተኛ ክፍል 5 ደቂቃ የሚተላልፈውን የከታሪክ ማህደር አቀርብላችኋለሁ። ከዛ በፊት ግን አድማጮቻችን ቀደም ብለን የመረጥናቸው የኢትዮጵያን ኮሚኒቲ አባሎች እንዳሉን ታውቃላችሁ። በዚህ መሰረት የኢትዮጵያን ኮሚኒቲ ማለት የቫንኩቨር ኢትዮጵያን ኮሚኒቲ የህዝብ ግንኙነት ክፍል ወርቅዬ መስመር ላይ ከአቶ ደበበ ጉሉ ከታሪክ ማህደር በኋላ ኤር ላይ ተቀርባለች። አድማጮቻችን እንግዲህ ጥሩ ዜናዎች ሊኖሩን ይችላል እና ይሄንን እየተበቃችሁ ወደ አቶ ደበበ ጉሉ ሁለተኛን ክፍል ልውሰዳችሁ።
በድጋሚ እንደምን አረፈዳችሁ አድማጮች። ሻምበል ቀጣዩን ታሪካቸውን እንዲህ በማለት ይተርካሉ። ተክሳለሁ እንግዲህ ይህ የመጨረሻ ድሌ መሆኑን ተረዳሁት። እጆቼን ታስሬ በጥይት ከመደብደብ ይልቅ ጠፍቼ ለመውጣት መሞከርን መረጥኩ። አብሮኝ ታስረው ከነበሩት ብዙ ዩጎዝላቪያኖች፣ እንግሊዞች፣ መስኮቦች፣ አሜሪካኖችና አረቦች ጋር መተዋወቅ ቻልኩ። እንዳጋጣሚ ሆኖ በተለይ ጁሊዮ ታቺክ ከተባሉ ዩጎዝላቪ ተወላጅ ጋር ወዳጅነታችን ፈጥኖ እየተቃረበ በመሄዱ ከዚህ እስር ቤት ቢቻል ለማምለጥ ባይቻልም በሙከራው ላይ ለመሞት ባቀረብኩላቸው ሐሳብ በመስማማታችን፣ ሌሎችንም የፖለቲካ እስረኞች በማማከር የእንግሊዝ አውሮፕላኖች መጥተው ቦምብ መጣል በሚጀምሩበት ውድቅት ከዘቦች መሳሪያ ዘርፈን ለማምለጥና እስከዚያው ሁሉ የሞሽለኪያውን ዘዴ ላይ የራሱ እንዲያስብበት ተስማምተን ተለያየን። ሁለታችን ግን ተኩስና ሽብር እንደጀመረ ከክፍላችን ወጥተን የምንገናኝበትን ስፍራ ለይተን ወስነን ነበር። አንድ ቀን በሰባት ሰዓት ላይ እንዲሁ በወይኑ ቤት ግቢ ውስጥ ስንዘዋወር አንዲት እንግሊዝ አውሮፕላን በከፍተኛ ርቀት እየተገለባበጠች ስትበር ባየን ጊዜ የእንግሊዝ ጦር ወደ ኢጣሊያ መግባቱን ያለ ጥርጥር ተረዳ። ምክር የተከፋፈልን ሁሉ ዛሬ ነገር እንዳላወቅን በዛን ዕለት እስከ ቀኑ 10 ሰዓት ድረስ ያደጋ ምልክት ሲነፋ ስለዋለ በሽብርና በውካታ መድረግ ቢው ተናወጽ። በሁለተኛው ቀን እኩለ ሌሊት ላይ የእንግሊዝ አውሮፕላኖች ሳምበሮ የተባለውን የጀርመን ጦር ወታደር ያለበትን ሰፈር መደብደብ ጀምረው 30 ደቂቃዎች ያህል እንደቆዩ እኛ ባለንበት ወኔ ቤት ላይ ቦምብ መጣልና መትረየስ መተኮስ ቀጠሉ። በመትረየስ ለመምታት ያመች ዘንድ የሌሊት መብራቶችን አከታትለው ጣሉ። ይሁን እንጂ ከወይን ቤቱ ዘበኞች በኩል አንድም የተኩስ መልስ ሲሰጥ አይሰማ። እንደመሰለኝ ብዙዎቹ ሲሸሹ፣ የቀሩትም ደግሞ በየመጠጊያው ተከልለዋል። ነፍስና ስጋ በሚሟገትበት ወቅት አንድ ሐሳብ መጣልኝ። ያለውበት የፎቅ ክፍል ስር ቤት መስኮት ከውስጥ ተከፋች ሆኖ ብረት ይለው እስረኞችም ጠዋት ማታ የሚጠበቁበት ከማማ ላይ ቆመው መትረየስና ባውዛ መብራት ብቻ በደገኑ ዘበኞች ነበር። ባልተፈቀደ ሰዓት ከእስር ቤት ወጥቶ የተገኘ እስረኛ መገደል ብቻ ነበረበት። ይሁንና አሁን ጊዜው ተለውጧል። ዘበኞቹም ራሳቸውን ለማዳል መከላከልን ትተው እስረኞችን እንደማይጠብቁ እምነት አደረብኝ። ስለዚህ የለበሱትን ብርድ ልብስ እየተለተልኩ አስሬ ቁልቁል ወርውሬ በዚያ እየተሳብኩ ወረድኩ። መሬት እንደደረስኩ የቤቱን ግድግዳ ተደግፌ ግራና ቀኝ ባስተውል ጨለማው ምንም የሰው ምልክት ሊያሳየኝ አልቻለም። አጎንብሼ በፍጥነት በመሮጥ ጅሎታችን ጋር ለመገናኘት ወደ ጎዝላፍ እስረኞች ሰፈር ደረስኩ። ጥቂት አድፍጬ እንደቆየሁ በአነስተኛ ድምፅ ጁሌ ጁሌ ብዬ ስጣራ እርሱም እኔም በመጠባበቅ ላይ ኖሮ በዳበሳ ወደ እኔ ቀርቦ ተገናኘ። እሱ እጄን ይዞ እየሳበኝ በደረታችን ስንጎተት ሄድን። አምስቱ ጎዝላውያን እስረኞችና እንዲሁም ካሳዬ አብጤ፣ ካርሎ አባ መጋል የተባሉትን ኢትዮጵያውያን እስረኞች ካሉበት ክፍል አውጥተን በወይን ቤቱ አጥር ሽቦ ላይ እየተንጠላጠልን ስንወርድ ዘበኞች ነቅተው ተኩስ ከፈቱብን። በዚህም ጊዜ ብዙዎቻችን ከአጥሩ ዘለን መሬት መድረስ ብንችልም የመትረየሱ ሩምታ ተኩስ አንዱን የዩጎዝላቪያ እስረኛ ገና በመውረድ ላይ የነበረበት አጥር ላይ ገንጥሎ ሲያወርደው፣ እንዲሁም አቶ ካሴ አብጤ የተባለው ኢትዮጵያዊ በጥይት ተመቶ ወደ ህይወቱ አለፈች። የተረፈው ግን መሬት ለመሬት በመሳብና አንዳንድ ጊዜም እየተነሳን በመሮጥ ወደ ሳምቢቸን አቅጣጫ ስንጓዝ አድረን በማግስቱ ጠዋት በግምት 4 ሰዓት ላይ ከአንድ ምድረ በዳ የሆነ ስፍራ ደረስን በማለት ጀግናው አብዲሳ ጋ በጣሊያ እስር ቤት የደረሰባቸውን ከፍተኛ ስቃይና መከራ ያወቁን ሲሆን፣ ባለታሪኩ ከኢጣሊያ እስር ቤት ካመለጡ በኋላ በኢጣሊያ በረሃዎች የፈጸሙትን ካስደናቂነቱ የተነሳ በልብ ወለድ ዓለም እንጂ በውኑ ዓለም የተፈጸመ የማይመስለውን ታሪክ ከሚቀጥለው ሳምንት ጀምሮ በተከታታይ ከራሳቸው አንደበት የተነገረውን ታሪክ እንሰማ ሲሆን፣ እስከዚያው የሳምንት ሰው ይበለን በማለት የዛሬው ፕሮግራሜን በዚሁ ደመድማለሁ። አክባሪያችሁ ደበበ።
በጣም እናመሰግናለን አቶ ደበበ ጉሉ። በእውነት ትንፋሽ የሚያስቆርጥ ታሪክ ነው። በእውነት በጣም በጣም እናመሰግናለን። አድማጮቻችን፣ የአቢሳ ጋ ታሪክ እንግዲህ ከእስር ቤት ወጥቶ በረሃ ገብቶ ምን አደረገ ነው በሰው ሀገር ውስጥ ሌሎችን ዜጎችን ሁሉ ይዞ፣ በጣም አስደናቂ ታሪክ ነው። በጣም እናመሰግናለን። አድማጮቻችን፣ የዛሬውን ዝግጅት አቀናብሬ የማቀርብላችሁ ወርቁ አያሌው ነኝ ከሲአይቲአር 101.9 ኤፍኤም እንዲሁም ደግሞ ከታሪክ ማህደር አቶ ደበበ ጉሉ ናቸው። አድማጮቻችን፣ ቀደም ብለን እንደተነጋገርኩት ከኢትዮጵያን ኮሚኒቲ የህዝብ ግንኙነት ክፍል ወርቄ መስመር ላይ ትኖራለች። እስቲ ጤና ስጥልኝ ወርቄ። ወርቄ፣ በእውነቱ ለዚህ ሬዲዮ ስቴሽን መጥተሽ ያለሽን የኮሚኒቲውን ሀሳብ ለማቅረብ በመዘጋጀትሽ በጣም አመሰግናለሁኝ። ወርቄ፣ ምን ይዘሽልን ቀርበሻል ዛሬ እስቲ ለኮሚኒቲያችን?
ድል ስለሰጠኝ በጣም አመሰግናለሁ። ዛሬ እንኳን ጥሩ ነገር አይደለም ይዤ የቀረብኩትኝ።
ኦኬ፣
በጣም ይቅርታ።
ምንም ችግር፣ ሁልጊዜ ጥሩ አይነት። ኦኬ።
አዎ፣ እና እንግዲህ ከያኔ ኦክቶበር 23 ምርጫ በተካሄደበት ሰዓት አንተም እንዳጋጣሚ ነበርክ። እንግዲህ አንድ ምስክር አንተን ልጥራብጅ ማለት።
አዎ፣ ነበርኩኝ በለቱ። አዎ፣
ያ እና ያን ጊዜ ያው ምርጫ በተካሄደበት ሰዓት ተመርጠን ስራ ድርሻችን ይዘን ያው ስራዬን ተሰጥቶኛል ብዬ አደራ ለመወጣት መሮጤን ጀምሬ ነበረ። ከዚህ መሀል እንግዲህ ያው መቼም ግሩፕ የሚባል ነገር ካለ አንዳንድ ነገር ካለ ለስራ እንቅፋት ነው። ይህን ሁሉ ለዚህም ነው እኔ ብዙ ነገር በውጭ መስማት ብዙ ስለሰማው ላለመስራት ፍላጎት የነበረኝ እንጂ እኔ ለሀገሬ መቼም እየሰራው ነኝ። አሁንም ስለ ራሴ መናገር አልወድም። ሀገሬን ከማስጠራት ወደኋላ ያልኩበት ነገር የለኝም። ግን እዚህ ኮሚቴ በሚባለው ቦታ ገብቼ ለመስራት ፍላጎት አልነበረኝም። ለዛም ነው እኔ ስራ አልችልም ምናምን የሚል ብዙ ምክንያቶች አቅርቤ ነበረው።
እሺ።
በዚህ መሀል ላይ አሁን የተሰራው ስራ ብዙ ነገር መናገር ይችል ነበር፣ ግን አልናገረውም። የራሴን ሰው መርጬ ማስቀመጥ አለብኝ በማለት እኛ ዙ መርጦናል። እኔ ራሴን ችዬ ነው መናገር፣ ስለ ራሴ ነው መናገር የምፈልገው። ራሴን ሰው መርጦኛል፣ መርጦኛል፣ አደራነት ተጥሎብኛል። ያን አደራነቴ ልወጣ አልቻልኩም። ምክንያቱም የራሴን ሰው መርጬ ማስቀመጥ አለብኝ ተብዬ ሰው መርጠው ይዘው መጠው ያው ጃንዋሪ 30 ስብሰባ አለ ተብዬ ተጠርቼ እዛ ላይ ግዴታ እንድፈርም ሰዎች ሻምኜ ግዴታ እንድፈርም ተደርጌ ነበር። ልፈርም አልቻልኩም። ወጥቻለሁ። የዛሬ ሳምንት እሁድ ዕለት የተመረጡት ሰዎች ተሰብስበው ነበር፣ አልነበርኩም በቦታውም። እና እኔ ግዴታዬን መወጣት ፈልጌ ነበረ። ብዙ ነገር አስቤ ነበር። ብዙ ነገር ለመስራት ሞክሬ ነበረ። እንወያያለን ብዬ አጀንዳ ይዤ ነበር ከእነሱ ጋራ፣ አልተቻለም። እና የራሳቸውን ሰዎች መርጦ ሊያስቀምጡ ስለቻሉ እኔ በእኔ ቦታ ሰው ተመድቦ የሚሰራው ሰው ቢያጠፋ እኔ ነው የምወቀሰው፣ ቢበላ እኔ ነው የሚበላሽ የሚባለው። ምክንያቱም ህዝቡ የመረጠኝ እኔን ነው። እና በዚህ ምክንያት ያው የራሳቸውን ሰዎች መርጠው የሚያስቀምጧቸውን አስቀምጠው ይስሩ።
ኦኬ።
ማን አደራነቴን በዚሁ ላስረክብ ፈልጌ ነው።
እና ወርቄ፣ አንቺ የህዝብ ግንኙነት ክፍል ነበርሽ። እኔም በቦታው ነበር። ተመርጠሻል በህዝብ በኮሚኒቲያችን እንድታገለግሊ። እና አሁን ያንን አንቺ ያለሽበትን የህዝብ ግንኙነት ክፍል ከአንቺ ወስደው ሌላ ሰው ሰጡና አንቺን ከዛ ውስጥ አወጡሽ ማለት ነው? ወይስ እንዴት ነው? ኮሚቴው አመራር ኮሚቴው ነው ወይስ ምንድን ነው?
ያ አመራር ኮሚቴው ነው። አስወጡኝ ሳይሆን ያው እንዲያስወጡኝ ነው። ምክንያቱም ግልጽ የሆነ ነገር አይደለም። ጥያቄ ሁሉ አቅርቤ ነበር። የራሴን ሰው አመጣለሁ ተብሎ በተነገረበት ሰዓት የምንድን ነው የራሴ ሰው ማለት ምን ለማለት ነው? ስለ እኛ እንዳለ ነው ሆነን ሌሎች ከእኛ በላይ ሌሎች እንዲህ አልገባኝም። ቮለንተሪ የሚሰሩ እንዲ እኔስ ቮለንተሪ አይደል የምሰራው ብዬ በወቅቱ ያ ነገር ተሸፋፍኖ አልፎ አሁን በጃንዋሪ 30 የስም ዝርዝራቸው ተጽፎ መጣ። እኔ ግማሾቹ እንደተነበበ ነው፣ ግማሾቹ ስማቸውንም አልያዝኩትም፣ እስከ መጨረሻውም አልተነበበልኝም። ብቻዬን አልነበርኩም፣ ሶስትን አራትን እኔ ነበር ነው። እና ከነዛ ስም ዝርዝሮች የሶስት ሰዎችን ስም ነው የማውቀው ነው ያዝኩት እንጂ ሌሎችን አላውቃቸውም። ብዙ እኔም ብዙ ሰው ማውቀ የለኝም ከዚህ። እና እነዛ ሰዎች ሊመደቡ ነው።
ኦኬ። እስቲ
እና በማይታወቅ መልኩ ነው እነሱ የሚያስቀምጡተኝ።
እስቲ
ልክ እንደዚህ ሆኖ በማይታወቅ መልኩ አስቀምጠው ነው እነሱ ስራቸው ሊሰሩ የሚፈልጉት። ምክንያቱም ከአሁን በፊትም እንደዛ ነገር ተካሂዷል ማለት ነው። ገባ? ያው ውስጥ ለውስጥ የሚሰራ ስራ አለ።
እስቲ መቼስ በእርግጥም አንቺም ያው ተበዳ ይሆነሻል። የተሰጠኝ ኃላፊ ወስደውታል እና በግሩፕ ይሰራሉ ነው እንግዲህ። እስቲ አመራር ኮሚቴ ላይ አንድ ሰው መስመር ላይ ሆኗል። እስቲ እሱን ደግሞ እንጠይቀን። ጤና ይስጥልኝ አቶ ሪዮን።
ጤና ይስጥልኝ አቶ ወርቁ። ጤና ይስጥልኝ ወርቄ። ደህና ናችሁ ወይ?
ደህና። እንግዲህ የደወልኩልህ ያው ቀደም ብላ ወርቄም ስላለች አንተም ስለገባ፣ እስቲ ይህ ምንድን ነው እሱ? እናንተ ኢትዮጵያ ኮሚኒቲ ሆናችሁ ህዝብ መርጧችሁ እንደዚህ አይነት ነገር በደል በእናንተ ውስጥ ይደረጋል ወይ? እና ደግሞ ሌላው እዚህ ሚዲያ ድረስ የሚያደርስ ነገር ነው ወይ? እስቲ በዛው እንኳ መፍታት ትችሉ ነበር። እስቲ አንተ በኮሚኒቲው ስም የኮሚኒቲው ጸሐፊ ናት አይደል ኦሪዮን?
አጣቢኒ
ሊቀመንበሩ በጊዜው አልተገኘም። እስቲ ምንድን ስ ብታብራራለን ወርቅዬ። መስመር ላይ ነች፣ አድማጮቻችንም እያዳመጧችሁ ነው።
ስራ ላይ ነው። አቶ ሊቀመንበሩ ይመጡ ነበረ እና ለጊዜው ዛሬ ምን መጥቻለሁ። እንግዲህ መጀመሪያ ግን ምን ትንሽ መናገር የምፈልገው እንደዚህ አይነት ችግር ሲፈጠር ስብሰባ ላይ ቁጭ ብሎ ተነጋግሮ በደንብ አለ የማይደርስ አለ የማይቻልበት ሁኔታ ከደረሰ በኋላ ነው ፐብሊክ ላይ ማውጣት። ትናንትና ደሴም ይህንን ተመሳሳይ መልእክት ወይዘሮ ቶርኬ በሬዲዮ ኢትዮጵያ ላይ አስተላልፋ ነበር። ከዛ በኋላ ብዙ የኮሚኒቲው ሰዎች ደውለው ምንድን ነው ችግሩ፣ ለምንድን ነው መታችሁ ማብራሪያ ብትሰጡ ብለውን ነበር እና ዛሬ ይህን ድል ስለሰጠን መጀመሪያ ላመሰግን እፈልጋለሁ። አይ ቲንክ እንደማስበው ከሆነ ትንሽ ሚስ አንደርስታንዲንግ ተፈጥሯል እዚህ ላይ። ሚስ አንደርስታንዲንግ ምንድን ነው? ሰዎቹ ተመረጡ የተባሉ ሰዎች የኢትዮጵያን ኮሚኒቲ ባለፈው አመት እንትዝ እንደሚል እንደሆነ ደመቅ ያለ በዓል ተደርጎ ነበረ። ሀገራችን በደንብ የምትታወቅበት ከህብረተሰቡ ጋር የምንገናኝበት
ፌስቲቫሉ ማለት ነው
ነበረ እና ያንን ፌስቲቫል እንደገና መልሰን እንደምን ማማረክ የሚገባን ነገሮች መካከለ አብረን ከስራ እቅድ ካዝ ነው አንድ ማለት አንዱ ነው እና ትዝ እንደሚል ከሆነ የለዛ ፌስቲቫል ላይ አቶ ከበደ ትልቅ አስተዋጽኦ አድርገው ነበር። የትልቅ የስራውም ልምድ ስላላቸው ያንን ፌስቲቫል እንዲመሩ ያንን ፕሮጀክት እንዲመሩ እሳቸውን መድበናል። የተልሁላችንም የተለያየ ስራ ምንድ ተሰጥቶናል እና አቶ ከበደ በተሰጣቸው የስራ ምንድ መሰረት በአሁኑ ሰዓት ባለፈው ሳምንት ተናግረው ነበረ ስዋንጋርድ ስቴዲየም ላይ ይህንን እንትን ለማድረግ ፌስቲቫል ለማድረግ በጣም ተለቅ ያለ ስቴዲየም ነው፣ ተለቅ ያለ ደመቅ ያለ ቦታ ነው፣ ሜትሮ ታውን አጠገብ ነው እና ይህንን ስራ ለማድረግ ለመስራት ምን ያስፈልጋል? የሰው ኃይል ያስፈልጋል። የሰው ኃይል ያስፈልጋል። አሁን ተመረጡ የተባሉ ሰዎች ምችለት ራቸውሃን ኦፊስ ራምብ ከሜትሮ ታውን ጀርባ ራምብል ላይ ተገረተን አንድ 15 ሰዎች መጥተው ነበር። ከዛ መሃል 10 ሰዎችን የፌስቲቫሉ አዘጋጅ ኮሚቴ በእኛ ስር ሆነው እነዚህ ሰዎች ፌስቲቫሉን እንዲያግዙን እንግዲህ የተመረጡ 5 ሰዎች ነን ኢትዮጵያ ኮሚኒቲ። ይህን ትልቅ ፌስቲቫል በአምስት ሰው ማዘጋጀት በጣም አስቸጋሪ ነው። በዛይ በላይ ላይ የተጫነ ነገር የለም። እነዚህ ሰዎች አብዛኞቹ በዛ ቀን ሰርተው ነበር፣ በዛ አካባቢ ሰርተው ነበር፣ ትንሽ የስራ ልምድም አላቸው። ሁለተኛው ደግሞ ያግዙናል ብለን እንትን ያልናቸውን ሰዎች 10 ሰዎች አስገባን እንጂ ሌላ የስራ ድርሻ ከቶ ኮሚኒቲውን እንዲመሩ ወይን እንትን እንዲሉ ወይ ወዘሪት ወርቄ ላይ ከላይ ሆኖ ትእዛዝ እንዲሰጡ የተመረጡ ሰዎች አይደሉም።
ግን በመጀመሪያ ቶሮል አንድ ጥያቄ ጠይቅና ልክ ነው፣ ያ ኮሚቴ አለ ሰምቻለሁኝ። ነገር ግን እናንተ የስራ አመራር ኮሚቴ ሆናችሁ እሷም ውስጥ ሆና ይህን ነገር እንደምታቋቁሙ ከእሷ ጋር ቁጭ ብላችሁ ሀሳብ ተቀያይራችኋሉ? ሀሳብ ነድፋችኋል? ይህን ፕላን አብራችሁ ከእሷ ጋር እሷ ነበረች ወይ በወቅቱ?
አንድ ነገር ላስረዳ እዚህ ላይ እንትን ነገር መጀመሪያ ኖቬምበር 19 ላይ ባደረገው ስብሰባ ላይ ወዘሪት ወርቄም ባለችበት አቶ ከበደ ይሄንን ፕሮጀክት እንዲመራ በቃሉ ጉባኤ የተያዘ ያው ጸሐፊ እኔ እጅ የሚገኝ ሚኒቶች አሉ። እሱ ተጽፎ እንትን ተብሏል። ከዛ ደግሞ በጃንዋሪ 30 ላይ በተደረገው ስብሰባ ላይ አንደኛው አጀንዳ የነበረው ቮለንቲሮቹን ቶሎ ጠርተን ስራ ማሰማራት አለብን ተብሎ ነበረ። ወይዘሮ ቶልቄ አንፎርቹኔትሊ እዛ እንግዲህ ስብሰባውን ሳትጨር ውስጥ ላይ ሄደች።
የመጀመሪያው የሁለተኛው
በሁለተኛው ጃንዋሪ 30 ላይ የተደረገው ስብሰባ ላይ
የመጀመሪያው ላይ አብራ ሆና ኮሚቴ እንደሚቋቋም የፌስቲቫሉ ኮሚቴ እንደሚቋቋም ለአቶ ከበደም ኃላፊነት እንድሰጡ አብራችሁ ነበረች ማለት ነው?
ነበረቻው አብረን ነበር። በጃንዋሪ 30 ላይ ስብሰባውን ሳትጨርስ ጥላ ሄደች።
እሺ፣ ከዚህ ላይ
ከዛ በኋላ እንግዲህ ወጥተን እኛ
እሺ፣ ቆይ ኦሪዮን እስቲ እሷ ደግሞ አንድ ትናገር። እሺ ወርቄ።
አዎ፣ ኖቬምበር ላይ በተካሄደው ስብሰባ ነበርኩኝ። በዛን ስብሰባ ላይ የራሴን ሰው መርጬ አምጥቼ አስረክባችኋለሁ። ሊቀመንበር፣ ምክትል ሊቀመንበር፣ ገንዘብ ያዥ፣ ህዝብ ግንኙነት ብዬ አምጥቼ አስረክባችኋለሁ ነው ያለው አቶ ከበደ። ለዛ በዛን ሰዓት ነው እኔም ጥያቄ ጠየቁትኝ። የምን ማለት የምን ሊቀመንበር ምክትል እኛ ምንድነን? እኛ እንዳለነው ነን አለ። እራሱ ወሬውንም አቶ ወሬውንም ብሏል። እኛ እንዳለነው ነን ብለን ያንን አለፍ ነው። ልክ ጃንዋሪ 30 የተጠራነው ዋናው ጥሪ ለእነዚህ ሰዎች ለመስማማት ነው። እነዚህ ሰዎች ተጠቁመው መጥተዋል። የራሳቸው ይዘዋቸው ነው የጠቁመው ይዘው መዝግበው ነው የመጡ እነዚህ ሰዎች። በዚህ መስማማት አለብን ሲባል ደግሞ ተነስቼ ማለድኩ። አቶ ከበደ እንጀራ ይዘና ተብሎ አራምቤ በዛ በፍጥነት እንጀራ ይዞ ሊሄድ እነዚህን ሰዎች በፍጥነት ካልሰራችሁ ካልተሰማምነን ከእንትን ካልተፈራረምነ ከእነዚህ ሰዎች ከእንግዲህ በኋላ አልሰራም። እኔ ቤቴን ትቼ እኔም እኔን ትቼ እኔም እኔን ትቼ እያለ አልኩ። አካኪ ዘራፋለ እኔ በፍርሃት እንድፈርም ነው ያነጋገር። ከአሁን በፊትም ተደርጓል። ገና በተመረጥነ በሳምንቱ የዚህ አይነት አነጋገር ተፈጥሯል።
ኦኬ። አንቺ
በዚህ በግዴታ እንድፈርም ተደርጌ ከዛ እንጀራ ሊያደርስ ተነስቶ ወደ አቋርጦ
ፈርመሻል ማለት ነው ወይዘሪት?
አልፈረምኩም። ሲመጣ ስብሰባ ጨርሰን ነበር። እሱ ጉዳዩን ጨርሶ ነው የመጣው። ጨረስን አልኳቸው። አዎ ሲሉኝ ተነስቼ ሄድኩ። ሶስቶቹ ቀርተው ተነጋግረው ምን እንደተፈጻጸሙ አላውቅም። ከዛ በኋላ አላውቅም።
አሁንም እኮ ደግሜ የማስረዳ የምፈልገው ነገር እነዚህ የኮሚኒቲ አመራር ሰዎች አሉ፣ የእኛው የወገኖቻችን ናቸው። ሴጣን አይደሉም ወይ ደግሞ ኮሚኒቲን ለማፍረስ ተዘጋጁ ሰዎች አይደሉም። ኮሚኒቲን እንርዳ ብሎ የመጡ ሰዎች ናቸው። እኛውም እናቃቸው።
የፌስቲቫል ኮሚኒቲ ኮሚቴ ማለት ነው እንዳለፈ
ተዘጋጅ ኮሚቴ ናቸው እንጂ ታስቦል። ይሄ ወይዘሮ ሶርቄ ነው በጣም የሚያሳዝነው ነገር ህብረተሰቡ ላይ ወጥቶ እንደዚህ መናገሩ። አብረን መጀመሪያ ተነጋግረን ቤት ዘግተን ቁጭ ብለን ተነጋግረን አይማይቻል ደረጃ ሲደርስ ነው እንደዚህ አይነት ቦታ መውጣት። አሁን ባለብን ችግር ወር ሰውን ለመሰብሰብ ባለብን ችግር ላይ ኦልሬዲ እንደዚህ አይነት ነገር እንትን ሲባል ይኸው የተለመደው ጭቅጭቅ ተጀመረ ነው የሚባለው።
አዎ በጣም ወንድሞች እህቴ ወርቄ ኦሪዮን በጣም አመሰግናችኋለሁ።
አሁንም ቢሆን ነገውና
ለመጨረሻ
ተገናኝተን እንነጋገር ያለውን ችግር እንፍታ።
አዎ ግቡና እናንተ እዛው በዚህ
አንዴ ቆይ አንዴ ለመጨረሻ ምናገረው የምፈልገው ነገር ቢኖር ይሄ ነገር አዲስ አይደለም። ካሁን በፊትም እየተደጋገመ የመጣ ነው። ይሄን ልናገረች አልኩትም ለወደፊቱ ትምህርት እንዲሆናቸው በማለት ነው። ብዙ ነገር መናገር የምፈልገው የጻፍኳቸው ነገሮች አሉ
ለእናንተ
ግን ይሄ ጊዜው ስለሚጨርስ በዚህ ሬዲዮን ውስጥም ጊዜ ማቃጠልም ስለማልፈልግ ዋና ነጥቧን ብቻ ነው ልናገር የፈለኩት።
በጣም አመሰግናለሁ።
የግሩፕ ስራ ካለ ምንም ሊሰራቸው እኔ ሰው ኑ ይያልኩኝ ያ ሰው አንድ ነገር እንኳን ፈልጎ ቢመጣ አይሰራለትም። ከዛ ውስጥም እኔ አንድ ደብዳቤ ጠይቄ አልተሰጠኝም። ብዙ መናገር የምፈልገው ነገር አለ ምክንያቱም ከግሩፓችን ውስጥ የለውም ዛሴት። በጣም አመሰግናለሁ ወርቁ።
ኦኬ በጣም አመሰግናለሁ አቶ ሪዮን። በርግጥ እናንተ ይሄንን እንደዚህ አይነት ነገሮችን እስቲ አንቺም ያለውን ለነሱ ለኮሚቴው አቅርበሽ ሐሳባችሁን እዛ በትፈቱ ጥሩ ነው። በጣም አመሰግናለሁኝ። እንግዲህ አቶ ሪዮን አመሰግናለሁ። ወርቂ ሌላ የምትጨምረው ነገር አለ ሪዮን?
አይ እኔ በኩል
አሁንም ቢሆን ወይዘሮ ወርቄ ከዚህ ስብሰባ ከዚህ በኋላ ልደውለን እንነጋገር እንችላለን።
በጣም ጥሩ ተነጋገሩ። እናመሰግናችኋለን።
እኔ በዚህ በኩል ለሰዎቹ አደራነት በጣሉብኝ መሰረት እኔ አደራነቴ ከዛሬ በኋላ የለውበትም። እነሱ የፈለጋቸውን አስገብተው መስራት ይችላሉ። አደራነቴን ለማስረከብ ነው የቀረብኩት። በጣም አመሰግናለሁ።
አመሰግናለሁ። ሁላችሁም ደህና ሁሉኝ። አድማጮቻችን ቀደም ብለን የተሰማነው አለ እንግዲህ በዚህ ሀሳብ ላይ ሀሳብ መሰጡ ይሄ በኮሚኒቲያችን ውስጥ ከአመራር ኮሚቴው ካልተስማማ ትልቅ ችግር ነው። ነገር ግን ችግሮችን እዛ ፈተው መምጣት ነው። በአጋጣሚ እንግዲህ አሁን ሊንክ አድርጓል ወደ ሚዲያ ወጥቷል። ሁለቱም ወንድ የወገኖቻችን ናቸው። እነሱም ያ ቮለንተር ለኢትዮጵያ ኮሚቴ የሚሰሩ ናቸው። ወርቅዬም እንግዲህ ከእንግዲህ ወዲህ አልሰራም ብላለች። አይሆፕ እንደገና ተነጋግራችሁ የአመራር ኮሚቴው ወርቄን ጠርታችሁ ያለውን ችግር ፈታችሁ ኮሚኒቲያችንን እንግዲህ እንደተቀበለ ኃላፊነት እንደተቀበላችሁ ብትመሩን ጥሩ ነው። ምክንያቱም ይሄ ኮሚኒቲ አመራር ላይ ስንወጣ ጥሩንም መጥፎንም ተሸክመን ለመሄድ ነው። አመራር ማለት ሁሉን ነገር በሆዱ ችሎ ሁሉን ነገር አስተካክሎ ተነጋግሮ ማሰብ ያለብን ኮሚኒቲውን ነው። ዛሬ ኮሚኒቲያችን ምን ደረጃ አለ ብንል ስቲል ገና ነን። እና ሁላችሁም እንግዲህ ይሄን አድርጉ። አድማጮቻችን እንግዲህ ሌሎቻችሁ ሀሳብ ገንቢ ሀሳብ ክርክር ሳይሆን ገንቢ ሀሳብ የምትሰጡ ካላችሁ በ604-822-487 እንደውሉልኝ፣ በ604-822-487 እንደውሉልኝ። አመሰግናለሁኝ ኦሪዮንና ወርቅዬ። አድማጮቻችን እንግዲህ ወደ ዋናው ፕሮግራማችን እንሂድ። የፌስቲቫል ኮሚቴው አዎ ተቋቁሟል። እንግዲህ ፌስቲቫሉም መቼ እንደሆነ እንግዲህ አሁን ደጋግሞ ከተመረጡት ወይንም እንግዲህ አሁን የአመራር ኮሚቴው ከተስማማ መልሰው አናውንስ ያደርጋሉ። እስቲ ወደ አንዳንድ ሙዚቃዎች ልውሰዳችሁና በዛ አጋጣሚ እንግዲህ እየደወላችሁ ሀሳባችሁን መስጠት ትችላላችሁ። በጣም አመሰግናለሁ። እስቲ አንድ ዘፈን ላጫውትላችሁ። እነሆ ሙዚቃ ዛሬ ማጫውትላችሁ ትንሽ አንድ የአፍሪካ ሙዚቃ ላጫውትላችሁ፣ ምክንያቱም አንዳንዴ ያስፈልገናል። እነሆ ሙዚቃ አድማጮቻችን የዛሬ ሙዚቃ አቀናብሬ ማቀርብላችሁ ወርቋያለው ነኝ። እንዲሁም ደግሞ ከታሪክ ማህተር አቶ ደበበ ጉሉ ይህን አፍሪካ ሙዚቃ ወደኋላ አድርገን በቀደም ብሎ በወርቅዬና በኮሚኒቲ ዋና ጸሐፊ ኦሪዮን አንዳንድ ውይይቶች ላይ በተደረገው የኮሚኒቲያችን አባል ሁለት ወንድሞች አሉ። እነሱ ደግሞ መስመር ላይ ናቸው። እስቲ እነሱ ስላለው ሀሳብ ይነግሩናል። እነሱን ላስተማችሁ። ጤና ስጥልኝ ወንድሞች፣ አቶ ደበበ እና ነጋቶ ነጋሽ ይስማል።
ጤና ስጥልኝ ወርቁ።
አቶ ነጋሽ እስቲ በዚህ በሀሳብ ላይ ገንቢ ሀሳብ አለ ሆይ?
እሺ፣ ገንቢ ሀሳብ ማቀርበው ምርጫውን ባካሄድንበት ጊዜ እኮ 5 ሽማግሌዎች ተመርጠው ነበረ።
ልክ ነህ አስታውሳለሁ በደንብ።
አዎ፣ አንደኛው እኔ ነበርኩ።
እሺ።
እና ወርቄም አሁን ትንሽ ቅሬታ እንዳላትና ከእንግዲህ በኋላ አልሰራም የሚል እዛ ውስጥ የተናገረች መሰለኝ። እና እንትኑን ሽማግሌዎች መመረጣቸውን ስለምታውቅ አትሊስት ለእኛ ብታሳውቀን ቁጭ ብለን ልንነጋገርበት እንችላለን።
በጣም ጥሩ።
ይህ አንደኛው መፍትሄ ነው። እዚህ ሌላ ደግሞ በቀደም እንደውም ስለ ፌስቲቫሉ ዝግጅት ላይ እንደውም ቮለንተርስ ከተመረጡትም አንዱ ነኝ። 10 ሰዎች መርጠናል።
ኦኬ።
እዛም ላይ ያነሳነው ነገር ቢኖር በሚቀጥለው ጊዜ 5 የኮሚቴ አባሎች ተገኝተው እነሱ የበላይ ሆነው እኛ ደግሞ እነሱ የሚሰጡንን ስራዎች የስራ ክፍፍል ይዘን ኮሚኒቲያችን ለፌስቲቫል እንዴት እንደምናዘጋጀው ተነጋግረናል። እንግዲህ እኔ የኔም እና እዛም ላይ ያን ለታ የተሰበሰብነው ሰዎች ባለፈው ሳምንት እንጠብቀው የነበረው ነገር ቢኖር በሚቀጥለው 5 የኮሚቴ አባሎች ተገኝተው እኛም ተገኝተን የስራ እቅዳችንን እንነድፋለን የሚል ስለሆነ እንደሚገባኝ ከሆነ ወርቅ ይህንንም ተገንዝባ በሚቀጥለው ስብሰባ ተገኝታ ያላትን ቅሬታ ማቅረባ ሽማግሌዎችም ተገኝተን ረጋ ባለ ሁኔታ ነገሩን መፍትሄ እንደምንሰጠው እምነት አለኝ እላለሁ።
በጣም እስቲ አቶ ደበበ እስቲ አንተስ ሀሳብ?
ወል አቶ ነጋሽ አሁን ከሰጡት ሀሳብ ብዙም አይለይም። መጀመሪያ ልጠቁም ነበር የፈለኩት ጉዳይ ሽማግሌዎች ተመርጠው ነበረ እና ያ ነገር እንደዚህ አይነት ትናንሽ ግጭቶች በሚፈጠሩበት ጊዜ በስራ አስፈጻሚው አካባቢ ያንን እነዛ ሽማግሌዎች ተመልክተው ችግሮችን እንዲፈቱ የተመረጡ ናቸው። ወይዘሮ ወርቅዬ ይህን ታውቃለች እና ለምንድን ነው ወደ እነሱ ያልሄደችው? አንደኛ። ሁለተኛ 5 የስራ አስፈጻሚ አባሎች አሉ እኔ እንደሚመስለኝ፣ እና ጥቂቱ ለብዙሀኑ ይገዛል በሚለው መርህ መሰረት ነው የሚተዳደረው ይሄ የኢትዮጵያ ኮሚኒቲ፣ ማለትም ድምጽ ብልጫ ማለት ነው ብዙ። እና አሁን እንደማየው 4 አብረው እንደሰሩና ወይዘሮ ወርቅዬ ለብቻዋ እንደሆነች አድርጋ ነው መግለጫ የሰጠችውና 4 ከተስማሙበት በድምጽ ብልጫ ያለፈ ነገር ነው ማለት ነው።
ኦኬ።
ሶስተኛው ነገር ደግሞ በጣም የሚገርመውና የሚያሳዝነው በመካከላቸው ምንም አይነት አለመግባባትና ኮሚኒኬሽን እንደሌለ ነው የሚያሳየው። አሁን ወይዘሮ ወርቅዬ ያለችው በላያችን ላይ ገንዘብ ያዥ ህዝብ ግንኙነት ምናምን ተመርጠዋል። እንዴት አይነት አለመግባባት እንዳለ እና እንዴት የሚያሳፍር ነገር እንደሆነ ነው ለመግለጽ የምፈልገው። በመጀመሪያ ደረጃ የፌስቲቫል አዘጋጅ ኮሚቴው ጀስት ንዑሳን ኮሚቴዎች እና አዘጋጅ ኮሚቴው በኢትዮጵያ ኮሚኒቲ ማህበር ስር ሆኖ የኢትዮጵያ ኮሚኒቲ ስራ አስፈጻሚ የሚሰጠው መመሪያ እየተቀበለ ያንን መመሪያ ተግባራዊ የሚያደርግ ነው የተቋቋመው። ባለፈው አመት አይተናል ፌስቲቫሉ 2-3 ሰዎች ናቸው ያካሄዱት ያን ፌስቲቫል። ያ ፌስቲቫል ትክክል አይደለም፣ ኢትዮጵያን የወከለ ፌስቲቫል ነው። ስለዚህ ኢትዮጵያኖች የተለያየ ጭንቅላት የኢትዮጵያኖችን ጭንቅላትና ጉልበት አጣምሮ ይህን ፌስቲቫል በደመቀ በአማረና በሚያስደስት ሁኔታ ለማከናወን ኮሚኒቲውን አስተባብሮ ያልናቸው እኛ ነን። ከበደ ብቻውን ኦሪዮን ብቻውን ሊቀመንበሩ ብቻውን ሊወጡ አይችሉም። ይህን ፌስቲቫል ይዘው እኛን የሚወክል ፌስቲቫል ነው እና የእኛን ስም የኢትዮጵያን ስም የሚያስነሳ ስለሆነ በደንብ በተቀናጀ ሁኔታ እናካሄድ ተብሎ ነው ይህ ስራ አስፈጻሚ ኮሚቴ የፌስቲቫል ስራ አስኪያጅ ኮሚቴ የተመረጠው። ስራ አስኪያጁ የኢትዮጵያ ኮሚኒቲ የስራ አስፈጻሚ የበላይ አይደለም፣ ከስሩ ሆኖ መመሪያ የሚቀበል ነው። ኑሳን ኮሚቴ ለምሳሌ፣ የጥበቃ ኮሚቴ ለምሳሌ፣ አስተናጋጅ ኮሚቴ ለምሳሌ፣ የኪነት ኮሚቴ እንደዚህ ያለ የሥራ ክፍፍል ሲኖር የተቀናጀ ሥርዓት ይኖራል ተብሎ ነው። እና ይሄ አሁን እዚህ ምን ሰማው ሬዲዮ የሚያሳፍር ነው። ምንም አይነት ግንኙነት ኮሚኒኬሽን የለም በመካከላቸው ማለት ነው። እና ሌላ በተጨማሪ ደግሞ ህዝብ በኃላፊነት የመረጠው ሰው በትንሹም በትልቁም በቃኝ እዚህ ጋር አቆማለሁ አይባልም። እና ይሄ ነገር ተመልሰው በጠረጴዛ ዙሪያ ተቀምጠው ተወያይተው ችግራቸውን በጠረጴዛ ዙሪያ መፍታት አለባቸው። እና እኔ አሁን ስመለከተው ምንም አይነት መግባባት የለም። እና ይሄ ቀላል የሆነ ነገር ሚዲያ ላይ አይወጣም። ህዝቡን ማስደንገጥ ነው። ይሄ ኢትዮጵያ ኮሚኒቲ ማህበር ተመልሶ ያው ነው፣ ተመልሶ ጭቃ ነው የሚባለው።
እውነት ነው።
እና ይሄ ህዝብን ማስደንገጥ ነው። ትንሹን ትልቁን ሚዲያ ላይ ዘን ከወጣንማ ሳናውቀው በተዘዋዋሪ ማህበሩን መበተን ማለት ነው።
ልክ ነው።
እና ይሄ ነው አስቴ፣
በጣም አመሰግናለሁ በእውነት። እንደገና ተመልሰው መነጋገር አለባችሁ። ያ ፌስቲቫል ኮሚቴው ደግሞ እኔም ራሴ ተጋብዤ ነበር ባለፈው እሁድ፣ የራሴ ጉዳይ ስላለን ያልተገኘሁት እና ኮሚኒቲውን የአመራር ኮሚቴውን ያግዛል በጣም እነሱ ከላይ አመራር ተቀብለው ይሄ ንዑስ ኮሚቴው መስራት እንዳለና ወርቅ የህዝብ ግንኙነት ስለሆነች እንደውም ይሄ ፌስቲቫል ብዙ መሳተፍ የሚገባትም እሷ ነች። እና እንግዲህ አድማጮቻችን ይህን ነገር በአይምራችሁ ይዛችሁ፣ ቀላል ነገር ነው፣ መደናገጥ አያስፈልግም። እነሱም በጠረጴዛ ዙሪያ ሆነው ይህን ነገር እንደሚፈቱ አምናለሁ። ሌላ እንግዲህ ካልጨመራችሁ እስቲ ለአድማጮች አንድ ሁለት ሙዚቃ ላዝናና። የምጨምረው አለ ወንድሜ ነጋሽ?
ምንም የምጨምረው የለም። ሁሉንም ነገር ደበበ ጨርሶታል። መጨረሻ ላይ ጊዜ ካለ እስቲ ቅበላን ምክንያት በማድረግ ፌብራሪ 27 ግብዣ አለ፣ እሱን ላስታውቅ እችላለሁ? ኋላ
አሁን አስታውቅ
ላስታውቅ?
አዎ ጊዜ ስለሌለኝ አሁን አስታውቅ።
እሺ፣ እንግዲህ የቁርጥ ቀን የእሳት ቁርጥ ቀን በሚል አርዕስት ነው። ፍላየርስ እየተበተኑ ናቸው ያሉት ለእሳት ለሚለው ለሳተላይት ኢትዮጵያ ውስጥ ለሚተላለፈው እየበላን እየተጫወትን መግቢያው በነጻ ነው፣ ግን ምግብ ያው ትንሽ ያስወጣናል። እና ቁርጥ አለ፣ የጎደን ቁርጥ ጥብስ፣ የሽንጥ ቁርጥ አለ። በባህላችን መሰረት እንግዲህ ቅበላን እየተጫወትን በቢራው ባለው መጠጥ እያወራረድን እንድንጫወት ፌብሩዋሪ 26 ከ11 AM እስከ ሰዓት በኋላ 6 PM ድረስ ነው። አድራሻው 1010 ፒርስ አቨኒው ሴንት ባርቡደስ ቸርች ውስጥ ነው። መግቢያ በነጻ ነው። እንግዲህ በዛ ሰዓት እንድትገኙልን እንጠይቃለን። እና 11 AM እና ቁርጥ አለ፣ የሽንት ቁርጥ አለ።
በጣም ጥሩ። እንግዲህ እንገኛለን።
እንገኙ እዛ ቀጠሯችሁን፣ ቅበላን አብረን እንድናሳ ኩዳዴ እንግዲህ እየመጣ ነው።
አዎ ልክ ነ።
እሺ፣ በጣም አመሰግናለሁ ወርቁ።
በጣም አመሰግናለሁ። እና አድማጮች አቶ ደበበ እንዲሁም አቶ ነጋሽ በጣም አመሰግናቸዋል።
ስልክ ቁጥር ልስጥ ይሄን ለማወቅ ለሚፈልጉ 604-318-0915 ወይም እኔ ጋም ሊደውሉ ይችላሉ 604-327-7684
በጣም ጥሩ አመሰግናለሁ።
ደህና ቀን ይሁንልህ።
አሜን። አድማጮቻችን በእውነቱ ትልቅ ነገር ነው። ወይዘሪት ወርቅዬ፣ አቶ ኦሪዮን፣ አቶ ደበበ እንዲሁም አቶ ነጋሽ አመሰግናችኋለሁ። አድማጮቻችን እንግዲህ ይህን ደግሞ በትዕግስት ስላዳመጣችሁን ዛሬ በእውነት ትልቅ ነገር ነው። እንግዲህ እስከሚቀጥለው ሳምንት ድረስ ደህና ሁኑልኝ። የሰላም የፍቅር እና የጤንነት ሰላም ይሁንልን። እንዲሁም ደግሞ ከታሪክ ማህደር የሚቀጥለው ሳምንት ይቀርባል። ተከታታይ ነው። ታሪክ እንግዲህ አብዲስ አጋ ከእስር ቤት ወጥቶ ኢታሊያ ውስጥ በረሃ ውስጥ ገብቷል። ምን እንደሚትልቅ ተአምር ከዛ ነው እንግዲህ በጣም ጥሩ ታሪክና ጀግንነቱ የሚታየው። እና አመሰግናችኋለሁ ወገኖች። እንግዲህ ወደ መጨረሻው ገደማ ነኝ። አንድ ዘፈን እያዘፈንኩኝ ለመጨረሻ ጊዜ ሰናበታችኋለሁ። የሚቀጥለው ሳምንት እንገናኝ። መልካም የሰላም የጤንነት ሳምንት ይሁንላችሁ። እንደምታውቁት ብሶቻችሁ ደውላችሁ አጫውትልን ብላ አስቴርን በጣም ወዳችኋል። እኔ ደግሞ ከአስቴርን ከሆነ ያንን ትከሻ ነቅነቅ የሚያደርገውን በዛው ልሰናበታቸው። እነሆ ሙዚቃ
I'm a sweet as a sunset.